ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጳጉሜ 5 2015 ዓመተ ምህረት ዝግጅታችን ጀመረ።
ለመጀመሪያ ጊዜ የተካሄደው የአፍሪካ አየር ንብረት ለውጥ ጉባኤ ሲጠናቀቅ ይፋ የተደረገው ስምምነት ምን መፍትሄዎችን ይዟል?
በእኔ እይታ ካርበን ሽያጭ ጉዳይ ያው ከፋም ለማም አፍሪካን የሚጠቅማት ጉዳይ ነው። በአየር ንብረት ለውጥ ጋር ተያይዞ አዲስ ወይም ኢኖቬቲቭ ፋይናንሲንግ የሚባል ሀሳብ አለ። ሶ ኢኖቬቲቭ የሆነ ፋይናንስ አፍሪካ ገንዘብ የምታገኝበት ትልቁ ያለን አማራጭ ነው ማለት ነው።
በወርልድ ሪሰርች ኢንስቲትዩት ጥናት አጥኚና ተመራማሪ እንዲሁም በዓለም አቀፉ የወጣቶች አየር ንብረት ለውጥ ጉባኤና ሌሎች ድርድሮች ውስጥ ኢትዮጵያን በመወከል የሚሳተፈውን ያሬድ አበራን የሰማችሁት። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል።
አሁን ደግሞ የሰማችኋቸው የአዲስ አበባ ነዋሪ የሆኑትን አቶ ጋሻው አዲስ መንግስቴን ነው። መጪውን አዲስ አመት አስመልክቶ የተለያዩ የአዲስ አበባ ነዋሪዎች በዓሉን ለመቀበል ያደረጉ ያሉትን ዝግጅት በምሽቱ መሰናዷችን እንመለከታለን።
ሰላም ጤና ይስጥልኝ ክብራትና ክብራን አድማጮች፣ የዕለተ እሁድ ጳጉሜ 5 2015 ዓመተ ምህረት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን። በምሽቱ መሰናዷችን ሌሎች ማህበራዊና ኢኮኖሚያዊ ጉዳዮችንም እንዳስሳለን። ለንቀበል የተዘጋጀነው ያለነው አዲስ አመት ዋዜማን የሚሸቱ ልዩ ልዩ ሙዚቃዎችንም አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና ያለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ ከእሁድ ምሽት ዜና ጋር እንግዶልኝ ነኝ። የዳሴ ግድብ አራተኛና የመጨረሻ ሙሌት ተጠናቋል ሲሉ ጠቅላይ ሚኒስትር አብይ አህመድ ዛሬ በፌስቡክ አስታውቀዋል። በውስጥ ፈተና በውጪ ጫና ነበረብን፣ ከፈጣሪ ጋር የመጣውን ሁሉ ተቋቁመን ለዚህ ደርሰናል ሲሉ ጽፈዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ ሙሌቱን የመጨረሻ ብለው መግለጻቸው ቀስ በቀስ ሲካሄድ የነበረው የአራተኛው ደረጃ ሙሌት እንጂ የግድቡ የውሃ ሙሌት ሙሉ በሙሉ መጠናቀቁን የሚያመለክት አይደለም ሲሉ የግድቡ ተደራዳሪ ቡድን አባል የሆኑት ኢንጂነር ጌዲዮን አስፋው ተናግረዋል። ኬኔዲ አባተ ከአዲስ አበባ ዝርዝር አለው።
የዳሴ ግድብ አራተኛ ዙር የውሃ ሙሌት መጠናቀቁን ዛሬ ጳጉሜ 5 ቀን 2015 ዓመተ ምህረት ያበሰሩት ጠቅላይ ሚኒስትር አብይ አህመድ የግድቡ አራተኛና የመጨረሻ ሙሌት በተሳካ ሁኔታ ተጠናቋል ሲሉ በማህበራዊ የትስስር ገጻቸው ላይ ገልጸዋል። ጠቅላይ ሚኒስትሩ አራተኛውን የግድቡን የውሃ ሙሌት የመጨረሻው ሲሉ ምን ማለታቸው ነው ስንል የጠየቅናቸው የግድቡ ተደራዳሪ ቡድን አባልና የኤክስፐርቶች ቡድን ዋና ሰብሳቢ ኢንጂነር ጌዲዮን አስፋው ተከታዩን አስተያየት ሰጥተውናል።
ለእኔ እንደተረዳሁት በቻው አባባል እንደተረዳሁት የአራተኛው እንትን በአንድ ጊዜ አልተሞላም፣ ቀስ በቀስ እየተሞላ መጥቶ ትላንት የመጨረሻውን በዝቅተኛው የግድቡ አካል ላይ ፈሰሰ ለማለት ነው እንጂ ገና የመካከለኛው የግድቡ አካል እስከ 640 ድረስ ግንባታው ይሄዳል። አሁን ካለበት 20 ሜትር ይጨምራል ማለት ነው። ስለዚህ ቀጣይ የሙሌት ደረጃዎች እንደሚኖሩ ሰነዶች ያመለክታሉ። እሳቸው ያሉት እንደመሰለኝ ቀስ በቀስ ሲሞላ የነበረው የአራተኛው ደረጃ ሙሌት ተጠናቀቀ ማለት ነው።
የግድቡን አራተኛ ሙሌት የመጨረሻ ስላሉበት ምክንያት በግልጽ ያልተቀሱት ጠቅላይ ሚኒስትር አብይ እስካሁን የተሞላው የውሃ መጠንም ይሁን የግንባታው መጠን ስለደረሰበት ደረጃም አልጠቆሙም። በዚህ ጉዳይ ላይ ማብራሪያ እንዲሰጡን የጠየቅናቸው የህዳሴ ግድቡ ዋና ስራ አስኪያጅ ኢንጂነር ክፍሌ ሆሮ በቅርቡ ዝርዝር ማብራሪያ እንደሚሰጥበት ነግረውን በተናጥል አስተያየት እንደማይሰጡ ገልጸዋል። የግድቡ አራተኛ የውሃ ሙሌት የተከናወነው ሁለቱ የታችኛው ተፋሰ ተፋሰስ ሀገራት ግብጽና ሱዳን ኢትዮጵያ ሙሌቱን ያለጋራ ስምምነት በተናጠል ያከናወነች ነው በማለት እየተቃወሙ ባሉበት ወቅት ነው። ሙሌቱ በታችኛው የተፋሰስ ሀገራት ላይ ጉልህ ጉዳት ሳያደርስ ከግንባታው ሂደት ጋር ጎን ለጎን እንደሚካሄድ የምትገልጸው ኢትዮጵያ ይህም ሶስቱ ሀገራት በተፈራረሙት የመርሆች ስምምነት ላይ መደንገጉን በተደጋጋሚ አስታውቃለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች ዜና ምስተላለፈላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በሱዳን መዲና ካርቱም ዛሬ እሁድ በደረሰ የአየር ድብደባ ቢያንስ 40 የሚሆኑ ሰዎች መገደላቸውንና በደርዘን የሚቆጠሩ ደግሞ መጎዳታቸውን በከተማዋ የሚገኙ ማህበራዊ አንቂዎች ተናግረዋል። የዛሬ ማለዳው ድብደባ ባለፈው ሚያዝያ ጦርነቱ ከጀመረ ወዲህ የተከሰተ አስከፊና በርካታ ህይወት ከቀጠፉ ድብደባዎች አንዱ ነው ተብሏል። ግጭቱ ባለፈው ሚያዝያ ከጀመረ ወዲህ 7500 የሚሆኑ ሰዎች ህይወታቸውን እንዳጡ ዝቅተኛ ግምት አለ ሲል የትጥቅ ግጭት ቦታዎችና ክስተቶች ፕሮጀክት የተሰኘው ተቋም አስታውቋል። የሱዳን ጦር ሰራዊት በሰማይ ላይ የበላይነቱን ሲያገኝ፣ ተፋላሚው የፈጥኖ ደራሽ ኃይል ደግሞ በካርቱም መንገዶችን በበላይነት እንደሚቆጣጠር የኤፍፒ ዘገባ አመልክቷል። የሰራዊቱ መሪ አብደል ፈታህ አልቡራን ከተቀናቃኛቸው አምዳን ዳግሎ ጋር የሚለዋወጡት ኃይለ ቃል እየቀጠለ ቢሆንም በቅርቡ ወደ ግብጽ፣ ደቡብ ሱዳንና ቃታር ያደረጉት ጉዞ ወደ ዲፕሎማሲ ለመመለስ እንደሚሹ ፍንጭ ሰጥቷል ተብሏል። በመጨረሻም አድማጮች የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ዛሬ ቬትናምን ጎብኝተዋል። በጉብኝታቸው ወቅት ሁለቱ አገራት የኤሌክትሪክ አስተላላፊ መሳሪያዎችን ሰሚኮንዳክተርስ ማምረትና ማዕድናትን በተመለከተ ስምምነት ላይ ደርሰዋል። ቬትናም ከቻይናና ከሩሲያ ጋር ያላትን ዲፕሎማሲያዊ ግንኙነት እያሳደገች ባለበት ወቅትም በተመሳሳይ ከአሜሪካ ጋር ያላትን ግንኙነት ከፍ አድርጋለች ሲል ሮይተርስ በዘገባው አመልክቷል። ከ50 ዓመታት በፊት ከተደረገ አስከፊ ጦርነት በኋላ ቬትናም የተገኙት የአሜሪካው ፕሬዝዳንት በሃኖይ ከተማ በገዢው ፓርቲ ደማቅ አቀባበል ሲደረግላቸው ተማሪዎች የአሜሪካን ባንዲራ ሲያውለበልቡ ተስተውለዋል። ከቻይና የሚገኘው አቅርቦት አስተማማኝ ባልሆነበት ወቅት አሜሪካ አምራቿን ቬትናም እንደ ቁልፍ አጋር ትመለከታለች። ጉብኝቱ የኤሌክትሪክ አስተላላፊ መሳሪያዎችን በተመለከተ ትኩረት የተደረገበት ሲሆን ከጉግል፣ ኢንቴል፣ ቦይንግ እና ሌሎችም ተላላቅ ኩባንያዎች የተውጣጡ ኃላፊዎች ከቬትናም የቴክኖሎጂ መሪዎች ጋር ምክክር እንደሚያደርጉ ታውቋል። አድማጮች ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ዜናውን ያሰማችሁ እንግዲህ ወልዴ ነኝ። መልካም ምሽት።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጳጉሜ 5 2015 ዓመተ ምህረት የአዲስ ዓመት ዋዜማ የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ሆ ቢለን መጣን ሆ ቢለን ሆ ቢለን መጣን ሆ ቢለን አበባዬውስ ለምለም አበባዬውስ እንዴ ዳሪያ ለምለም አትልም እንዴ?
አይ ወቼ ጉድ ያለ ስራይ ማልገባም እኔ በቦዬ ሆያ ሆየ ጨፍሬ ሙልሙሌን ተቀብዬ ጨርሻለሁ። አሁን ተራው የሴቶቹ ነው አበባዬው ማለት
እሚገርምህ ሁሌ አዲስ አመት ሲመጣ ከሚናፍቁኝ ሆዴን ባርባር ከሚያሰኙት ነገሮች አንዱ የዚህ የህፃናቶች የልጃገረዶች አበባዬውስ ጭፈራ ነው። እኔ በልጅነቴ ከቤት ወጥቶ መጫወት አይፈቀድልኝም ነበርና አዋት ከንቀልፌ ስነሳ ልጆች ለጭፈራ ሲመጡ አብሬ እየተቀላቀልኩ ከመጣው ጋር ሁሉ አብሬ ተጫፍር ትዝ ይለኛል።
ልክ ነው። አዲስ አመት ሲመጣ እንግዲህ በተለይ እዚህ አሜሪካ ሆነን የሚናፍቀን ብዙ ትዝታ አለው። እንዳልሽው ከልጃገረዶች ጭፈራ በተጨማሪ የበዓሉ ድባብ፣ ቡናው፣ ዳቦ፣ ዶሮ ከቤተሰቡ ጋር አብሮ ማሳለፉ ሁሉም የራሱ ስሜት አለው። እንግዲህ በቅድሚያ አድማጮቻችንን እንኳን ለአዲሱ አመት ለ2016 ዓመተ ምህረት ዋዜማ በሰላም አደረሳችሁ እንላለን።
ልክ ነው። አዲሱ አመት እንግዲህ አሮጌው አመት ያስከፉንን በርካታ ችግሮች፣ ሀዘኖች ሁሉ ይዞ እንዲሄድ ካምና አዲስ ነገሮችን ደስታን ይዞ እንዲመጣ እንመኛለን። ስለዚህ የመጀመሪያ ሙዚቃ ምርጫችን አበባዬውስ ይሁን።
በሚገባ የቀድሞቹ የኛ አቀንቃኞች እንደኛ በሚል ሲያሜ ከመጡ በኋላ በጋራ ሆ ብለን መጣን ይያሉ በሚጫወቱት የአዲስ አመት ዜማ ዝግጅታችንን እንጀምራለን። We'll be right back.
እንደኛ አቀንቃኞች የአበባዮች ዜማ ዝግጅታችንን ጀምረናል። የመስታወት የአዲስ ዓመት ዋዜማ ዝግጅታችንን ነው እየተከታተላችሁት ያላችሁት።
ከአመት ባሉ ጋር በተገናኘ ወደ አሰናዳናቸው ልዩ ዘገባዎቻችን ከማለፋችን በፊት ግን በዚህ ሳምንት የተጠናቀቀው የመጀመሪያው የአፍሪካ አየር ንብረት ጉባኤ ምን አይነት ስምምነቶችን አሳለፈ የሚለውን እንቃኝ።
ኬንያ ዘጋጅነት የተካሄደው የመጀመሪያው የአፍሪካ አየር ንብረት ጉባኤ ረቡለስ ሲጠናቀቅ ይፋ የተደረገውና የናይሮቢ ስምምነት የተሰኘው የጋራ መግባቢያ ሰነድ የበለጸጉ ሀገራት ለአፍሪካ የተሻለ የገንዘብ ድጋፍ እንዲያደርጉና አህጉሪቱ ያሉባት ሰነዶች እንዲሰርዙ ጠይቋል።
ሆኖም ተቺዎች ጉባኤው ለአየር ንብረት ቀጥተኛ ተጋላጭ የሆኑ የህብረተሰብ ክፍሎችን ዘንግቷል በማለት ወቀሳቸውን ያሰሙ ነው። እንግዲህ ሊሊ ኢትዮጵያን ወክለው በጉባኤ የተሳተፉ የአየር ንብረት ለውጥ አቀንቃኞችን አነጋግረሽ ያዘጋጀሽው ዘገባ ቀጣዩና የመጀመሪያው ዝግጅታችን ነው። ወደዚያው እንለፍ።
የአፍሪካ መሪዎችን ከፍተኛ ባለስልጣናትን የአየር ንብረት ለውጥ አቀንቃኝ ተቋማትንና ግለሰቦችን ጨምሮ ከ30 ሺህ በላይ ሰዎች ተሳትፈውበታል የተባለው የአፍሪካ የአየር ንብረት ጉባኤ በኬንያ የተካሄደው ለመጀመሪያ ጊዜ ነው። በአፍሪካ ህብረት ስር የሚገኘውን የአየር ንብረት ለውጥ ጉዳይ የአፍሪካ መሪዎች ምክር ቤት ዘንድሮ በተረኛነት የምትመራው ኬንያ ጉባኤውን ያዘጋጀችው በአየር ንብረት ለውጥ ዙሪያ አፍሪካ የጋራ አቋም እንዲኖራትና ባለም አቀፍ ጉባኤዎችና ድርድሮች ላይ ጠንካራ ድምጽ ማሰማት እንድትችል መሆኑን የኬንያው ፕሬዝዳንት ዊሊያም ሩቶ በጉባኤው ላይ ባሰሟቸው ንግግሮች አስታውቀዋል።
The Africa Climate Summit is both a demonstration of the unwavering collective
የአፍሪካ መሪዎች የአየር ንብረት ጉባኤ የሰው ዘር የመጀመሪያ መገኛዎቹን አፍሪካን ያልተገደበ ድልና የጋራ ብልጽግና ምድር ለማድረግ የአፍሪካ ህዝብ ያለውን ራዕይ ማሳያ ነው። ከዚህ በተጨማሪ ዓለማችን ደነቷና ሚዛናዊ ስነምድዳሯ እንዲመለስላት ኢኮኖሚያዊ ለውጥ ያስፈልጋል። ለዚህ ደግሞ የኢንዱስትሪ ልማት አስፈልጋይ ስለሆነ እሱን በዓለም አቀፍ ጥምረት ለመገንባት ያለን ቁርጠኝነት በመሪዎች ጉባኤ ላይ ተንጸባርቋል።
ከነሐሴ 29 እስከ ጳጉሜ 1 ለ3 ቀናት የተካሄደው ጉባኤ ሲጠናቀቅ መሪዎቹ ያወጡት የናይሮቢ ስምምነት የተሰኘው የጋራ የስምምነት ሰነድ በዋናነት ያተኮረው 1.3 ቢሊዮን የሚሆን ህዝብ እንደሚኖርባት በሚገመተው አፍሪካ አረንጓዴ እድገትን ለማበረታታትና የአየር ንብረት ለውጥ ተጽዕኖን ለመዋጋት ያስችላሉ በተባሉ የገንዘብ ድጋፍ መፍትሄዎች ላይ ነው። የበለጸጉ ሀገራት በሚለቋቸው በካይ ጋዞች ልክ ሊከፍሉ ቃል የገቡት የካርበን ክሬዲት ወይም የካርበን ልቀት ድርሻ ሽያጭ ተፈጻሚ እንዲሆንም ጠይቋል። ያሬድ አበራ በወርልድ ሪሰርች ኢንስቲትዩት ጥናት አጥኚና ተመራማሪ ሲሆን ባለም አቀፉ የወጣቶች አየር ንብረት ለውጥ ጉባኤና ሌሎች ድርድሮች ውስጥ ኢትዮጵያን በመወከል ይሳተፋል። በኬንያው የአየር ንብረት ለውጥ ጉባኤ ላይም ተገኝቶ ሂደቱን የተከታተለው ያሬድ የናይሮቢው ስምምነት በካርበን ገበያ ላይ ማተኮሩ በአፍሪካ ሀገራት መካከል የመከራከሪያ አጀንዳ ሆኖ እንደነበር ይገልጻል።
በነበረው ውይይት ላይ ሀገራቶች የተለያየ አቋም ነው ያንጸባረቁት በዛ ጉዳይ ላይ። አንዳንድ ሀገራቶች ጉዳይ ለኛ የጥሩ ተስፋችን ነው ብለው ይመለከቱታል። አንዳንድ ሀገራቶች ደግሞ ይሄ የካርበን ሽያጭ ማለት የክላይሜት ዲስከሽን ላይ የሚቲጌሽን ጉዳይ ነው። ሚቲጌሽን ደግሞ ለኛ ሳይሆን ለዌስተርን የሚጠቅም አጀንዳ ነው። የኛ ፕራዮሪቲ አይደለም የቅድመ የፕራዮሪቲ ጉዳያችን አይደለም ብለው ነበር ክርክሮች ወይም ደግሞ ውይይቶች ሲካሄዱ የነበረው። ቋሚ የሆነ ድርድር አልነበረም፣ ግን በነበሩት ውይይቶች ላይ እነዚህ ጉዳዮች ተንጸባርቀዋል።
በጉባኤው ላይ ፕሬዝዳንት ሳህለወርቅ ዘውዴ፣ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋና የግብርና ሚኒስትር ዶክተር ግርማ መንቴን ጨምሮ 45 ገደማ በሆኑ ልዑካን የተወከለችው ኢትዮጵያ ከዚህ ረገድ ሚዛናዊ አቋም ማራመዷን ያሬድ አመልክቷል።
ኢትዮጵያም ያው በተለይ ደግሞ አሁን በኢትዮጵያ ደረጃ የነበረው ድምጽ ያው ለኢትዮጵያም የሚጠቅም ሐሳብ ነው። በተለይ ደግሞ አሁን ላይ ሳይሆን በተለይ እየተከለን ያለነው የአረንጓዴ አሻራ ተክሎች እነሱ በመስደቅ በሚጀምሩበት ሰዓት የካርበን ሜካኒዝሙ በመንዘረጋበት ጊዜ ኢትዮጵያ በጣም እጅግ ተጠቃሚ ነው የምትሆነው። ኦፍ ኮርስ ኢትዮጵያም ጉዳዩን ባላንስድ በሆነ መልኩ ነው የተመለከተችው ብዬ ነው ማለት ነው። ጉዳዩ ለኢትዮጵያ ወደፊት የሚጠቅማት ጉዳይ ነው። አሁን ባለው ደረጃ ደግሞ ስቲል ቅድሚያ ሁኔታ ሰጥታ የተመለከተችው ጉዳይ አይደለም። ቢሆንም ግን ሐሳቡን ባላንስድ በሆነ መልኩ ተመልክተዋለች ማለት ነው።
የካርበን ክሬዲት ወይም የካርበን ልቀት ድርሻ ሽያጭ ጉዳይ ለአፍሪካ አዲስ እንደመሆኑ በርካታ ጥናቶችንና ውይይቶችን ይጠይቃል የሚለው ያሬድ በጥቅሉ ግን የካርበን ሽያጭ ለአፍሪካ ጠቃሚ መሆኑን ያምንበታል።
በእኔ እይታ ካርበን ሽያጭ ጉዳይ ያው ከፋም ለማም አፍሪካን የሚጠቅማት ጉዳይ ነው። በአየር ንብረት ለውጥ ጋር ተያይዞ አዲስ ወይም ኢኖቬቲቭ ፋይናንሲንግ የሚባል ሀሳብ አለ። ሶ ኢኖቬቲቭ የሆነ ፋይናንስ አፍሪካ ገንዘብ የምታገኝበት ትልቁ ያለን አማራጭ ነው ማለት ነው። ምክንያቱም የካርበን የሚያዝ ወይም ካርበን ሴኩስትሬሽን የሚባለውን በመሸጥ ትልቅ የፋይናንስ ገቢ ማግኘት እንችላለን። ይሄ በተለይ ደግሞ አሁን ገና ዲስከሽኑ አሁን በብዙ በአፍሪካ ተቋማቶች ወይም ደግሞ አፍሪካ ውስጥ ባሉ የምርምር ተቋማቶችም ይሁን በመንግስት ተቋማቶችም ወይም ደግሞ መንግስታዊ ባልሆኑ ተቋማቶችም የእውቀት ወይም የግንዛቤ መጠን በጣም የጠለቀ ባለመሆኑ ምክንያት ያው ጉዳዩን አንዳንዶቹ እንደ አድቫንቴጅ ሌላኞቹ ደግሞ እንደ ቅድሚያ የኛ ፕራዮሪቲያችን አይደለም በማለት ተመልክተውታል ማለት ነው።
የናይሮቢው ስምምነት ከ14 ዓመታት በፊት የበለጸጉ ሀገራት ታዳጊ ሀገራት የአየር ንብረት ለውጥ ተጽዕኖን ለመቋቋም እንዲችሉ ለመስጠት ቃል የገቡትን 100 ቢሊዮን ዶላር እንዲፈጽሙም ጠይቋል። የአፍሪካ ሀገራት የአየር ንብረት ለውጥ የሚያስከትሏቸውን ተጽዕኖች መቋቋም የሚያስችላቸውን አቅም እንዲገነቡም የዕዳ ስረዛን፣ የወለድ ምጣኔ ቅነሳ ወይም የክፍያ ጊዜ ማራዘሚያን ጨምሮ የዕዳ ፎይታ እንዲደረግላቸው ጠይቀዋል። አንዳንድ የአካባቢ ጥበቃ ተሟጋቾችና የመብት አቀንቃኞች ግን ጉባኤው የአየር ንብረት ለውጥ እያደረሰ ባለው ጉዳት ተጠቂ የሆኑ አርሶ አደሮችን፣ አርብቶ አደሮችን፣ ሴቶችንና ልጃገረዶችን ጨምሮ ለችግሩ ተጋላጭ የሆኑ ህብረተሰቦችን ዘንግቷል ሲሉ ቅሬታቸውን እያቀረቡ ነው። ለምሳሌ ኬር የተሰኘው ዓለም አቀፍ የሰብአዊ ተቋም ባወጣው መግለጫ የአፍሪካ መሪዎች የአየር ንብረት ለውጥ አፋጣኝ እርምጃ የሚፈልግ ጉዳይ መሆኑን አጽንኦት ሰጥተው መተዳደሪያቸው አደጋ ላይ የወደቀባቸውን ተጋላጭ ህዝቦች የውይይታቸው ማዕከል ያደርጋሉ ብለን ጠብቀን ነበር ሲል ቅሬታውን ገልጿል። ሐሳቡን እጋራዋለሁ የሚለው ያሬድ ጉዳዩ በጉባኤው ተሳታፊዎችም መነሳቱን ሆኖም ግን አፍሪካ የውጭ እርዳታ ሳትጠብቅ እንዴት ከአየር ንብረት ጋር መላመድ ትችላለች የሚለው ሐሳብ በበቂ ሁኔታ ለውይይት ሳይቀርብ ማለፉን አመልክቷል።
ቀደም የሚያነሳውልሽ ሐሳብ ተመሳሳይ ነገር ነው። ሶ ለኛ ፕራዮሪቲያችን አይደለም የሚሉ ተደራዳሪዎች አሉ። ወይም ደግሞ አቋማ የሀገራቶች ያን የዛ አይነት አቋም ያንጸባረቁ ይገኛል። ምክንያቱም ለኛ አዳፕቴሽን የምንለው ኮንሰፕት ነው የሚጠቅመን። አዳፕቴሽን ኮንሰፕቱ ምንድነው? ካለው ኢንቫይሮንመንት ጋር ወይም የተጎዳውን ነገር ማጣጣም መቻል ማለት ነው። ሶ ያንን ለማጣጣም ቅድሚያ እነዚህ ድርቅ በድርቅ አዳፕቴሽን ኤንድ ሪዚሊየንስ የምንለው ኮንሰፕት በድርቅ የተጎዱ አካባቢዎችን ማልማት ነው የሚያስፈልገው። ሶ በዛ ምክንያት ነው ቅድሚያ ያልተሰጠን ተብሎ እየተተቸ ያለው። በሆነ መጠን እኔም እጋራዋለሁ ሀሳቡን። በሆነ መጠን ደግሞ ያው የግድ አዳዲስ ሀሳቦችን ደግሞ ኢንተርፌን ማድረግ አለብን ብዬ አስባለሁ። ሶ ከዛ አንጻር ነው የኔ ሪፍሌክሽን ቢሆነው።
ያም ሆኖ ግን የአፍሪካ መሪዎች ለመጀመሪያ ጊዜ ተገናኝተው በአየር ንብረት ለውጥ ዙሪያ መነጋገር መቻላቸው በዓለም አቀፉ የአየር ንብረት ለውጥ ሂደቶች ውስጥ አፍሪካ የጋራ አቋም እንዲኖራት መሰረት እንደሚጥል ስምምነት ያሰምርበታል። በተለይ ደግሞ በመጪው ህዳር ወር በተባበሩት አረብ ኤምሬትስ ሊካሄድ በታቀደው 28ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ላይ ለአፍሪካ የመደራደሪያ አቅም እንደሚሰጣት ያሬድ ይገልጻል።
በዚህኛው በጣም እኔ መደግፎና የተመለከትኩት ነገር ነው። ይሄኛው ጉባኤ ትልቅ የሰራው ስራ ምንድነው? የአፍሪካን ድምጽ አንድ አርጎ ለማሰባሰብ ትልቅ ሙከራ አድርጓል። ትልቅ በር ከፍቷል። ከዚህ በፊት ያልነበረ በተለይ ደግሞ በመሪዎች ደረጃ ዩዥዋሊ በሚኒስትሮች ደረጃና በተደራዳሪዎች ደረጃ ሁሌ የነበረ ጉዳይ ነው። በዚህኛው አመት ለየት የሚያደርገው ይሄኛው ሰሚት ለየት የሚያደርገው አፍሪካ ራሷን የቻለ በተለይ በ28ኛው የአየር ንብረት ለውጥ ጉባኤ ላይ እንዲሁም ደግሞ ከሳምንት በኋላ የሚጀመረው የተባበሩት መንግስታት የጠቅላላ ጉባኤ ላይ ተመሳሳይ ድምጽ ሪፍሌክት እንድታደርግ ትልቅ መንገድ ከፍቷል። የዛ አይነት ደግሞ ተሳታፊዎችም ላይ የምንመለከተው ነገር የዛ አይነት ኮመን ፖዚሽን ወይም ኢንላይትመንት ፈጥሯል ብዬ አስባለሁ። ያንን ነው ሶፋር ኦብዘርቭ ያደረግ።
የአፍሪካ መሪዎች ለመጀመሪያ ጊዜ በአየር ንብረት ለውጥ ዙሪያ ያካሄዱት ጉባኤ በየሁለት ዓመቱ እንዲካሄድ ውሳኔ አሳልፈዋል። ወደፊት ከሚካሄዱ ጉባኤዎች ታዲያ ምን ይጠበቃል? እንዳንድ ባለድርሻስ ኢትዮጵያ ምን ሚና ሊኖራት ይገባል? ስላቀረብኩለት ጥያቄ ያሬድ መላሽ አለው።
በየሁለት አመት ውስጥ ብዙ የተለያዩ አዳዲስ ሐሳቦች አዳዲስ ዴቨሎፕመንቶች ይመጣሉና ያንን ዴቨሎፕመንቶች ደግሞ መሪዎች ጉዳያቸውን አቴንሽን ሰጥተው እንዲያዩበትና እንዲመካከሩበት ትልቅ እድል የሚፈጠር መድረክ ነው ብዬ አስባለሁ። ኢትዮጵያ ከዚህ በፊት ያው በአየር ንብረት ለውጥ ጉባኤ ላይ እጅግ ጠንካራ የሆነ አፍሪካ ላይ የመምራት አቋም አላት። አሁን በተመሳሳይ ኬንያም የአይነት የኢትዮጵያን በመከተል የአይነት ሊደርሺፕ እያሳየች ነው ያለችው። ኢትዮጵያ ከዚህ በፊት የነበራትን አቋም ማስቀጠል አለባት የሚልና ባለፈው ኦገስት ወር ላይ የአፍሪካን የኢንቫይሮንመንት ሚኒስትሮች ጉባኤ በማዘጋጀት ትልቅ ሮል መጫወት ትችላለች በአፍሪካ ክላይሜት ሰሚት ወይም ደግሞ በአፍሪካ ላይ ባለው የአየር ንብረት ለውጥ አጀንዳ ማለት ነው። ሶ እነዚህ ነገሮች ተጠናክረው ቢቀጥሉ ብዬ እመክራለሁ።
ባለፈው አመት በተካሄደው የአየር ንብረት ጉባኤ ላይ የተሰባሰቡ የዓለም መሪዎች በየአመቱ 300 ሚሊዮን የካርበን ክሬዲት በማውጣት የአፍሪካን የካርበን ገበያ ለማሳደግ የያዙት እቅድ ተፈጻሚ ሲሆን በአህጉሩ ከ30 ሚሊዮን በላይ የሥራ ዕድል እንደሚፈጠር ተመልክቷል። በጉባኤው ላይ እንደተንጸባረቀው የአፍሪካ መሪዎች የካርበን ገበያ ለአፍሪካ የሚሰጠውን የገንዘብ ድጋፍ ሊያሳድግና ከፍተኛ የኢኮኖሚ ብልጽግና ሊያመጣ ይችላል የሚል እምነት አላቸው። የአካባቢ ጥበቃ ባለሙያዎችና የመብት ተሟጋቾች ግን ይህ የካርበን ገበያ በረጅም ጊዜ እንዲመጣ የሚፈለገውን የከባቢ አየር ሙቀት ለመቀነስም ሆነ የአየር ንብረት ለውጥን ለመግታት አያስችልም በማለት ተቃውሞ ማሰማታቸውን ቀጥለዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደናንተ የሚደርሰውን የመስታወት መሰናዳዎችን ነው እየተከታተላችሁ ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
@voamharic የፌስቡክ #voamharic የትዊተር ገጻችን ነው። ተከታተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ያዲሱ የ2016 ዓመተ ምህረት የኢትዮጵያውያን ዘመን መለወጫ በዓል ዝግጅት ምን ይመስላል የሚለውን በአዲስ አበባ ነዋሪዎች አይን የሚያስቀኝን ይሆናል። አዲስ አመትና የምግብ ዋጋ በአዲስ አበባ። የፊታችን ማክሰኞ የሚገባውን የኢትዮጵያውያን አዲስ አመት የምንቀበለው እጅግ በተወደደ የዋጋ ንረት ነው ሲሉ የአሜሪካ ድምጽ ያነጋገራቸው የአዲስ አበባ ነዋሪዎች ነግረውናል። ነዋሪዎቹ ስለመጪው አዲስ አመት የተደባለቀ ስሜት ያላቸው መሆኑንም ገልጸዋል።
አዎ፣ ልክ ነው። በተለያየ ዘርፍ የተሰማሩትን የአዲስ አበባ ነዋሪዎችን አነጋግረናል። ለአዲሱ አመት ስላደረጉት ዝግጅት፣ ስላለፈው አመት የነበራቸው ስሜትና ለመጪው አመት ስላላቸው ተስፋም ያጋሩን ብዙ ነገር አለ።
መልካም። እንግዲህ ደረጀ፣ ነዋሪዎቹን ያነጋገርካቸው አንተነ ወደ ፕሮግራሙ እንለፍና የሚሉትን እንስማ።
የዘመን መለወጫ በዓልን ምክንያት በማድረግ በአዲስ አበባ ከተማ ያነጋገርናቸው አንዳንድ ነዋሪዎች ስለ በዓል ዝግጅት ያላቸው የተደባለቀ ስሜት ነው። ባደረባቸው ስጋት ስማቸው እንዳይገለጽ የጠየቁን እኚህ ወይዘሮ እጅግ በናረው የዋጋ ውድነት ወደ ገበያ የሚወጣ ሰው ቀንሷል፣ የዘንድሮ በዓል ከወትሮው ሲታይ ቀዝቃዛ ነው ይላሉ።
አሁን ስለዚህ ስጋ፣ በግ ምናምን እጅግ በጣም ተወደደ። ጤፍ እያወረሰለው ነው፣ ሁሉም ሰው የሚሸምተው በዚህ ጤፍ ከሌላ ል እንደም ብዛኛ። እኔ በምስራቅም በሌሎች አካባቢም ከሰዎች ጋር ስፍራ ዘርቡ ይሄ መግዛት ነገሩ ቀዝቀዝ ብሎ የመግዛት ዛቱ እያነሰ ስለመጣ ትንሽ ቀዝቀዝ ብሏል እና ብዙ እንደ ድሮ ይሄ ላይ መምሰሉ ነገር ቀዝቅዟል። ብዙ ሰው ገበያ ላይ አይታይም። ብዙ እየሸመተም አይደለም፣ በቃ ተቀዛቅዞ እኔ እንዳየሁት ከደንቼ ከምስል ነገር በቃ በብዛት ሰው እየሸመተ አይደለም። በጣም ነገሮች ብዙ ነገሮች ተፈደዋል።
የዘንድሮን በዓል ከአምናው ጋር በማነጻጸር ምሬት የነገሩን ደግሞ አቶ ጋሻው አዲስ መንግስቴ ናቸው። በዓል እንዴት ነው ዘንድሮ? እየተዘጋጁ ነው ለበዓሉ?
ምን እንደተዘጋጀለ ነው አምባን እየተለየ ከበራሉ ለታሰባቀ
ምን ማለት ሆኖ እስቲ አብራሩት።
ምንም ለምን መሰለ አሁን ኢትዮጵያ ውስጥ በጣም ስር የሰደደ ችግር ነው ያለ። ስር የሰደደ ረሃብ ነው ያለው። አይደለም አመት በዓል ይታሰብ ከጆዳፍ የሚቸግርበት እንትን ላይ ነው ያለ ነው።
የዘንድሮን በዓል እንዴት ነው የሚያሳልፉት? ታዲያ ምን ያደርጋሉ? በዓሉን ከወትሮው ዘንድሮ ምን ያደርጋሉ? ከዚህ በፊት ምን ያደርጉ ነበር? በዓል ሲመጣ
እኔ አሁን በዓል ሲመጣ እስካሁን አሁን በዚህ ሰሞን ላይ በግ የዛሬ አመት አሁን በግ ገዝቼ ነበር። አሁን ዘንድሮ በግ አይደለም ዶሮ አላሰብም። ከባድ ነው፣ ምክንያቱም አሁን ዶሮ ራሱ አይታተምም፣ ሽንኩርት አይታተምም፣ ስራ የለም። አሁን ስራው ጠፍቷል። የኑሮ ውድነቱ ብታደርግም ስራ ራሱ የለም።
ቤተሰብ አስተዳዳሪ ኖት? ቤተሰብ አሎት?
ቤተሰብ አለኝ። አሁን ሁለት ልጅ አለኝ። ግን አሁን ሁለት ልጅ አይደለም ይዞ ለመኖር ራሱ እኮ ሰርቫይቭ አድርጎ መኖር እኮ ከባድ ነው። አሁን ስለ ልጅ ሳይሆን ስለ ራስ ማለት ነው። አሁን ዳጭ ሆኖ አሁን እንደ ኤግዛምፕል ዳጭ ሆኖ ኖረን በል ሶስት በሶስት የሆነ ጊዜ እኮ አሁን አዲስ አበባ ውስጥ 5,000 ብር 4,000 ብር ያ ሰው እንደ ምን ያህል ገዥ ቢኖረው ነው? አሁን ከእኛ ገር ኮንቴክስት አሁን ስታስበው አሁን ምን ያህል ገዥ ቢኖረው ነው? በሶስት በሶስት በሆነ ጊዜ 3,000 4,000 ወይ 5,000 ብር ተከራይቶ እንደገና ደግሞ ሌላ ለራሱ አሁን ገና ኑሮ የሚኖርበት ምን ገቢ ቢኖረው ተብሎ ይታሰባል?
ምን ሙያ ነው የሚተዳደሩት እርሶ?
እኔ አሁን ሞተረኛ ነበር። ሞተረኛ ነኝ። አሁን ሞተር ላይ ነው የምሰራው። ሞተር ላይ ህጋታ በየጊዜው መንገድ ትራንስፖርትና ትራክ ማኔጅመንት እየተደራጀ ከጂፒኤስ ገጣሚዎች ጋር ይበሉናል። እኔ አሁን በደህና ቀን ያስፋትን ዲጂታል ወዲ ያስፉትን ወረጀን ለልጆች ማስተማሪያ ብዬ ስቆጥበ ኖረውን ሁልት አድርገው በዙ አንጸባራቂ ግዙሉናል። በየጊዜው ጂፒኤስ ግተው ተባል ገጠም ቀለም አስቀቡ ተባል የፋብሪካውን ቀለም አስፍቀው በመርካቶ ቀለም አስለቀለቁ ሞተራጅ ቡራ ቡሪ አስደረጉ። ጂፒኤስ የማይሰራ ጂፒኤስ 5,000 ብር 5,000 ብር ነው ከፍ እየገጠሙ የመንቀሳቀሻ ፍቃድ 2,500 ብር ካርጃ ተቀይር 6,000 ምናምን ብር ወደ 36,000 ብር ምናምን በዙ። እንደዛም ሆኖ ደግሞ አንድ ወር ቆሙ ይባላል። በዚህ ሰዓቱ ይባላል ስፈልጉ ደግሞ በዚህ ሰዓት በዚህ ሳምንት እንዳትሰሩ ይላሉ። በቃ እንደዚህ ሲል ያለኝን የውለልጅ ያለኝ ለልጆች መንፈስ ከጀ ላይ በቃ ያለኝን ነገር ጨረስ ከጀ ጋር መጣ። ከእናታቸው ወደ ረሀብ ተገባ። በቃ ንገርማሁን ባለፈው በዚህ ከዚህ ወር በፊት አንድ ወር አስመው ነው ያቶ የሰው
የአልፋ ኮንሰልተንሲ ባለቤትና በቴክኖሎጂ አማካሪነት ስራ የሚተዳደሩት አቶ ዘካሪያ አሊ በግላቸው የስራ ዘርፍ ያለፈው አመት ትላልቅ ስኬቶችን ያገኙበት መሆኑን ገልጸው እንደ አገር ግን ያለፈው አመት በጎና ጎጂ ጎኖች የታዩበት መሆኑን ተናግረዋል።
በግል በስራ ዘርፍ ጥሩ ትልልቅ ስራዎችን ለመስራት ውል የፈጸምንበት ወደ ስራ የመግባት ልጆችን የወሰንበት አመት ነው። እንደ ሀገርም ያው ጥሩንም መጥፎንም እያየን ኤክስፒሪየንስ እያደረግን እየሄድንበት ነው እና መልካምም መጥፎን ገጽታዎች ያሉበት አመት ሆኖ ነው በተሻስፋት የኢትዮጵያውያን አመት ያለፈው።
አቶ ዘካሪያ በማለፍ ላይ የሚገኘው አመት በምግብ ሸቀጦች ላይ አሁን ድረስ የቀጠለው ከፍተኛ ዋጋ ጭማሪ የታየበትም አመት መሆኑን ይናገራሉ።
የማይካዱ ነገር ከፍተኛ የሆነ ኢንፍሌሽን ይስተዋላል። የምግብ እቃዎችም በጣም የጨመሩበት አመት ነው። የተወሰነ ጊዜ መጠነኛ መረጋጋትና ቅናሽ አይቻለሁ። አሁን የበዓል ገበያ እንደማያውቅ ከሆነ ሁሉም ነገር አለ ገበያ ላይ ይገኛል፣ ግን አብዛኛው የህብረተሰብ ክፍል ገዝቶ መጠቀም የሚችልበት የዋጋ ሁኔታ ያለን መሰለኝ። የምግብ እቃዎች ያው ውድነት ያሳያሉ። ይህንንም ያባብሳል ብዬ የማስበው የነዳጅ ዋጋ ነው። በየጊዜው እየጨመረ ባለፈው ሳምንትም ማስተካከያ ተደርጎበት ወደ 5 ብር ገደማ ጨምሯል። እሱ ያው የምግብ አቅርቦቶችን በጣም እንዲጨምር የሚያደርግ አንዱ ምክንያት ነው እና እንዲህ አይነት ነገር ተስተውሏል። የ2015 ያው በጤፍም በምግብ እቃዎች ላይ ከፍተኛ የሆነ ለውጥ ታይቷል።
በንግድ አማካሪነትና በኮምፒውተር መሳሪያዎችና ቴክኒክ አገልግሎት ዘርፍ የተሰማሩ አቶ በረከት ቦጋለ አዲሱን ዓመት በጥሩ መንፈስ ለመቀበል እየተዘጋጁ መሆኑን ይናገራሉ።
በጣም የምንወዳት በዚህ ካስመች የምንወዳት መሸጋገሪያ ወቅናት እና እግዚአብሔርን የምናመሰግንበት የሚመጣውን ዓመት የምንቀበልበት የመዘጋጃ ጊዜ ናት እና ዝግጅት ላይ ያለ ነው።
የአዲስ አበባ አስተዳደር በከተማዋ የተለያዩ አካባቢዎች በተከፈቱ የባዛር ግብይት ስፍራዎች የምርት አቅርቦት በብዛት መኖሩን በዚህ ሳምንት ለአገር ውስጥ መገናኛ ብዙሃን ገልጿል። የአዲስ አበባ ንግድ ቢሮ ኃላፊ ቢኒያም ምክሩ በመዲናዋ አሁን ላይ ከ172 በላይ የቅዳሜና እሁድ ገበያዎች እንደሚገኙና በተጨማሪም ሸማቾችና አምራቾችን በቀጥታ የሚያገናኙ 25 የዓመት በዓል ባዛሮች መከፈታቸውን ተቆመዋል። ይህ ትክክል መሆኑን የሚያረጋግጡት አቶ በረከት ይህ ጥሩ እርምጃ ነው ይላሉ።
መንግስት ትላልቅ የገበያ ማዕከሎችን ገንብቶ የሚያከፋፍልበት ሌላ ደግሞ እንደዚህ በጥቃቅን አነስተኛ ተደራጅ ደግሞ በየመንጫቾች የሚሸጡበት ክላስ እንደፈጠ አሁን በጀሞ መገናኛ ጋርመንት ኤክሲቪ ነገር ነው ያለው። ይሄ የሰንዴ ማርኬት ለአንድ ሳምንት እንደዚህ ተለበት ሂደት ነው ያለው። ይጥቁ ይመስለኛል ግን ትንሽ የዋጋ ጭማሪም እንዳለ ይስተዋላል።
መንግስት ገበያውን ለማረጋጋት ባደረገው ጥረት የአቅርቦት ችግር የለም የሚሉት አቶ በረከት ገበያው ወጥነት ያለውና ለህብረተሰቡ በቂ መረጃ እየቀረበ አይደለም ይላሉ።
የተሰነ ያህል ሲስተም ሊዘረጋ ይገባል። አንዳንድ ቦታ ዝቅተኛ ነው፣ አንዳንድ ቦታ ደግሞ በጣም በከፍተኛ ሁኔታ የሚሸጥበት ሂደት ስላለ ወጥ የሆነ ኢንፎርሜሽን በቴሌቪዥንም በማስ ሚዲያዎች በሶሻል ሚዲያዎችም መንግስት እየሰጠ ለህብረተሰቡ ኢንፎርሜሽን እየደረሰ ገበያ የሚረጋጋበት ሂደት ቢኖር ያለ እንደ ኢንፎርሜሽን የምርት ችግር ያለ አይመስለኝም። በጣም በከፍተኛ ሁኔታ ምርት አለ፣ ግን የኢንፎርሜሽን እና የሲስተም ችግር ያለ ይመስለኛል። እና መንግስትም እየጣረ
ገበያው ላይ በቂ አቅርቦት አለ የሚባለውን አቶ ጋሻው አይቀበሉትም።
ውሸት ነው። ለምን መሰል ይሄ ለምን እንወሻሻለን? አንድ እውነት አልንገር፣ ምንም ለማን ያከፋፍለዋል? አሁን ከዚህ ያለፈው ሌላ ሰው የደረሰው ካለ ደውለን ሌላ ወጣኛ ቢያንስ ቢያንስ አሁን የአቅርቦት ምናምን በጣም የሚገርም ነገር ይሄ ሰንዴ ማርኬት ተብሎ ሽንኩርት ምናምን ተባለ። አሁን ዛሬ ስዞር የቆየሁት የሚገርምን ገለባ ነው ያመት ሽንኩርት አደ አይደለም ለወጥ የሚሆን ለምንም የሚያወጡ ስርት ነውራል። በጣም እንዲህ አይነት አሁን ትልቁ ነገራችን እንኳን እኛ ትልቅ መወሻት መዋሸት፣ ይሄ ደግሞ ውሸት ለምንም ምንትነ የጊዜ ጉዳይ ሊሆን ይችላል። ይሄ ውሸት ተዳፍኖ ሊቆይ ይችላል፣ ይገለጣል አንድ ቀን። እኔ አሁን ለአንተ የምነግርህ አንተ ስለጠየቀኝ ከውጭ ትኖክ ነው አደለ እንደዚህ ምትን ሊለጫልኩ ከዚህ ለዳለ ለማንም ላልነግሮ ይችላል። ይህም አሁን ሌላው ሰው ቢጠየቅ ከዚህ ውስጥ ላለ ይህን ችግር አውጥቶ ላይነግር ይችላል። ስናካቸው በህይወት ላይ አደጋ ምናምን ተብሎ ብዙ ያስባቸው እንዲህ አሁን በአቅርቦት አለ ከተባለ አቅርቦቱ ካለ ችግር ከየት መጣታል? አቅርቦት እኮ ችግሩን ነው አይደል እንዴ የሚፈጠው?
ብዙ ጊዜ ገበያውን ከወንዶች ይልቅ እኛ ሴቶች እናውቀዋለን የሚሉት ደግሞ ስማቸውን እንዲገለጽ ያልፈለጉት የአዲስ አበባ ነዋሪዋ ወይዘሮ ናቸው። ዋጋው ከአቅርቦት ጋር እየጨመረ መሆኑን ይናገራሉ። ይልቁንም መንግስት እጅግ እየናረ የሄደውን ገበያ ስርዓት ማስያዝ ይኖርበታል ይላሉ።
ብዙ ጊዜ ወንዶችም ያን ያህል ወደ ገበያም ስለማይወጡ በብዛትም ብዙ ዋጋውን ኤግዛክት ላያውቁ ይችላሉ። ግን እኛ ሴቶች ያው በደንብ እናውቃለን። ሌላው ጊዜ ውድ ነው በጣም ገበያም እየወጣው እያየው ነው። ከስራም ስወጣ ነገሮች ጨምረዋል አሉ። ግን አትክልት አለ ምን አለ ገበያ በየቦታ አለ። ግን እቃዎች ጨምረዋል በጣም እንግዲህ በጣም ከሌላው ጊዜ በጣም ነው የጨመረው። ለምሳሌ ገዛቸው ሽቶች በሌላ ብር እንደዛ ነው እየገዛ ነው ያለ ነው። ጤፍ ከዚህ በፊት ወደ 11 ሺህ ብር የሚሸጠው ወደ 13 ሺህ ብር እና እጅግ በጣም ነው ጭማሪው። ሲስተም ቢዘረጋ ጥሩ ነው የሚሆነው። ምክንያቱም በዚህ ሁኔታ እንደዚህ እንደዚህ እየጨመረ ከሄደ ምንም ፎርድ ማድረግ በጣም አስቸጋሪ ነው እና ዋናው ነገር አሁን ይህ ሲስተም ቢዘረጋ እና ለወደፊቱ በቃ ዋጋ ማለት ከዚህም ብዙ ስለጨምር በዚህ ሁኔታ እየጨመረ ከሄደ በጣም አስቸጋሪ ነው። የገንዘብ የመግዛት አቅሙ በጣም እየቀነሰ ነው።
አቶ ጋሻው ከአመት አመት የናረው የኑሮ ውድነት ብቻውን የመጣ ሳይሆን ስራ አጥነትንም እየወለደ መሆኑን በመግለጽ ይከራከራሉ።
አሁን የባለፈው አመት ቢያንስ ከዘንድሮ አመት ይሻል ነበር። አሁን ባለፈው አመት አሁን ቢያንስ 50 ምናምን ብር ነው የነበረው። ዘንድሮ 120 ብር ነው። 110 ብር 115 ብር 120 ብር ነው። አንድ ኪሎ 100 ብር መግባቱ ብቻ ሳይሆን በዚህ አመት ስራ የሚባል ለሁሉም ሰው ከዝቅ ለዝቅተኛ ነዋሪ ስራ የለም አቅርቦትም የለም። ስለዚህ አሁን ባህል እንዴት ነው ሳይሆን መባል ያለበት አሁን ኢትዮጵያን ችግሩ እንዴት ነው እንዴት እያደረጋችሁ ነው ችግሩ ረሀቡ እንዴት እያደረጋችሁ ነው? እንደው አልፎ አልፎ የተራዘለት በድሮ ጊዜ ደህና ወረት ያዘውን ነጋዴውን ምኑ እየታየ አይደለም ነዋሪው ዝቅተኛው ማጆሪቱ ነው መታየት ያለበት፣ ሰፊ ህዝብ ነው መታየት ያለበት። ከፍ ያለ ወረት የያዙ በደህና ቀን አሁን ወረት የያዙ ሰዎች ኤግዛክት በዓል ሊያከብሩ ይችላሉ። ህንፃ ያላቸው ቤት የሚከራይ ያላቸው እነሱ በዓሉ ሊያከብሩ ይችላሉ። ከዛ ውጭ ያለው ግን ሰፊ ህዝብ ግን ረሃቡ እንዴት ነው ቢባል ይቀለዋል። አሁን እርግጠኛ ነኝ መቼም አሁን እንደው አብዛኛው ሰው ቢጠየቅ ምን ገዛ ይባል መኮረኒ ፓስታ ወይም ደግሞ ምንም የገዛሁት የለም የሚልም ሊኖር ይችላል። የደረቅ ዳቦ ለዘው ለሁለቱ ቀን የደረቅ ዳቦ ራሱ ሰው ሊኖር ይችላል። ስለዚህ እኔ አሁን ምለው ማለት ነው ፈጣሪ ሁሉም በየምነቱ ጸልዮ ይህን ችግር ይህን የመጣውን የኑሮ ውድነት ብቻ አይደለም ደግሞ አሁን ማንም ህዝብ አይተዛዘን ማን ምን እንደሆነ ሁሉ አናውቅም። ከጎረቤት የሚረበው ሰው ጎረቤት ያዝ እና ባህል አሁን ችግር ላይ ነው። ባህል አይደለም አሁን የዘንድሮ ባህል እኔ ባህል አይደለም።
አቶ ጋሻው አዲስ መንግስቴ ስለሰጠኝ አስተያየት አመስግኜ ወደ አልፋስ ኮንሰልተንሲ ባለቤትና በቴክኖሎጂ አማካሪነት ስራ የሚተዳደሩት አቶ ዘካሪያስ አሊ ሳልፍ እሳቸው ደግሞ አሁን ከምናየው ተነስተን መጪውን 2016 መገመት አዳጋች ሆነብኛል ይላሉ። አቶ ዘካሪያ ከግምት ይልቅ ተስፋ የተሻለ መሆኑን ይገልጻሉ።
ተስፋ ማረጎን ብናገር ነው ያው በምናየው መገመት ከባድ ነው እንደ ሰውና 2016 ኢትዮጵያ እንደ ታሪኳም እንደ ትልቅነቷም ሁላችንም በመከባበር በሰላም አቅማችንን ተጠቅመን ከሀገራችንም ለአህጉራችን ለዓለም የምንተርፍበትን ስራ የምንሰራበት አመት እንዲሆን እመኛለሁ። በዚህ አሁን በአንደኛው ክፍለ ዘመን በተለይ ምግብ በማጣት በተለያዩ ምክንያቶች በሚነሱ ግጭቶች የማንም ሰው ህይወት በተለይ የሴቶችና የህፃናት ህይወት የማይጠፋበት አመት እንዲሆን ነው ምኞቴ እና የተረጋጋ በሰላሟና በእድገቷ ምሳሌ የምትሆን ሀገር ሊኖረን ነው።
የዘመን መለወጫን አስመልክቶ አስተያየታቸውን ያካፈሉልን የአዲስ አበባ ነዋሪዎች እያመሰገንኩ መጪው አዲስ አመት የተሸኘ ካለው አሮጌ አመት የተሻለ እንዲሆን ለኢትዮጵያውያን እመኛለሁ። መልካም አዲስ አመት። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አሜሪካ ድምጽ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዷችን ተቀጠለ ነው። ያስተናገድናችሁ ያለነው ደግሞ ደረጀ ደስታና ስምኝሽ የቆየ ወይም ሊሊንን።
የምንገኘው በአሮጌው 2015 ዓመተ ምህረት መውጫ በአዲሱ የ2016 ዓመተ ምህረት መግቢያ አዲስ አመት ዋዜማ ላይ ነው። በድጋሚ ለአድማጮቻችን በሙሉ መልካም አዲስ አመት እንዲሆንላችሁ እንመኛለን።
አሁንም አበባዬ ሆሽ ትጨፍሪልን አለሽ?
ግዴለህም ካሁኑ ጉልበቴን እንዳልጨርሰው ለእለቱ ለአዲሱ አመት ቀላ ቆየውና ባይሆን ቀራለም ዘውዱ ሰዋለም ደምሴና አላቸው አስቻለ ሆነው እንግጫችሁ እንደነፋ ያሉ የሚያዜሙትን ሞቅ ያለ የአዲስ አመት ዜማን ጋብዝና አብረን እንጨፍር።
Yeah.
ሙዚቃ ምርጫችን ዘና እንዳላችሁ ተስፋ እናደርጋለን። ተከታዩ መሰናዷችን ደግሞ የሱዳኑን ጦርነትና የተለያዩ የአገር ውስጥ ግጭቶችና አለመረጋጋቶችን ጨምሮ አሁን እየተሰናበት ነው ባለው 2015 የነበሩ ክስተቶች በተለይ በኢትዮጵያ ቱሪዝም ላይ ያሳደሩትን ተጽዕኖ የምንቃኝበት ይሆናል።
በሱዳን ያለው ጦርነት በኢትዮጵያ ቱሪዝም ላይ ጉዳት ማስከተሉን የቀድሞ ኢትዮጵያ ቱሪዝም አስጎብኚ ባለሙያዎች ማህበር ፕሬዝዳንት አቶ አሸናፊ ካሳ ለአሜሪካ ድምጽ ተናግረዋል። በተለይ ከግብጽ ጀምሮ በሱዳን ኢትዮጵያን አቆራርጠው የአፍሪካ ሀገሮችን እየጎበኙ የሚሄዱ በርካታ ቱሪስቶች እንደነበሩ የሚያስታውሱት አቶ አሸናፊ ግጭቱ ይህንን ጉዞ እንደገታው አመልክተዋል።
አቶ አሸናፊ አሮጌው አመት የአገር ውስጥና በጎረቤት አገር በተጋረጡበት የሰላም እጦት የተጎዳ እንደነበረ ገልጸው በተለይ ይህ የአዲስ አመት መጀመሪያ የሆነው የመስከረም ወር በኢትዮጵያ ከፍተኛ የጎብኚዎች ቁጥር ከመታዩባቸው ወራት አንዱ እንደነበር አመልክተዋል።
አቶ አሸናፊ መጪው የ2016 አዲስ አመት የተሻለ ሊሆን ይችላል የሚል ተስፋ እንዳላቸውም ገልጸውልናል። እንግዲህ አቶ አሸናፊ ካንተ ጋር ወዳደረጉት ቆይታ በቀጥታ እንለፍና መጀመሪያ ራሳቸውን ያስተዋውቁልን።
ስሜ አሸናፊ ካሳ ይባላል። በኢትዮጵያ ላይ በቱሪዝም ዘርፍ ተሰማርቼ የምሰራው የራሴ አስጎብኝ ድርጅት ያለኝ እንዲሁም በሆቴልና ቱሪዝም የኮንሰልተንሲ ላይሰንስ የሆነ ኮንሰልተንሲ ሰርቪስ ሰጣለሁ። በቀደመ ጊዜ ደግሞ ከአንድ ከወራት በፊት ደግሞ የኢትዮጵያ ቱሪስት አስጎብኝ ባለሙያዎች ማህበር ፕሬዚዳንት ነበርኩኝ። ተርሜን ጨርሼ አሁን ሜምበር።
በዚህ አጋጣሚ እንግዲህ ቱሪዝም አምና እንዴት ነበረ አሁን እንዴት ነው የሚለውን እሱ ትንሽ ኮስተር ያለ ነገር ይሆንብናል። ቢሆንም አዲሱን አመት እንዴት ለመቀበል እየተዘጋጁ ነው? ታዲያ
እንግዲህ አዲሱን አመት በተስፋ ነው። ተስፋ የሰው ልጆች እንዲኖር የሚያደርገው ነገር አንዱ እሱ ነው። ቱሪዝማችንንም እንግዲህ በተስፋ እየጠበቅ ነው። የተሻለ ነገር ይመጣል፣ የተሻለ ነገሮች መረጋጋቶች ይኖራል።
በኑሮስ ሁኔታ እንዴት ተዘጋጅተዋል? ኑሮ እየተወደደ ነው ይባላል። እናንተ የተሰማራችሁትም ቱሪዝም እንደ ወትሮ አይደለም በአገሪቱ ውስጥ ባለው ሁኔታ ቀደም ሲል አነጋገርናቸው ነግረውን ነበር እና ከዚህ አንጻር እንዴት ይመልሱልኛል?
አሁን ቱሪዝሙን ከፋይናንሻል እንትኑ ለማውራት ይከብዳል። ሞስት እንቅስቃሴዎች ብዙ ቦታ በተለይ እኛ በተለይ ውጭ ቱሪስት የምንሰራ የነበርን ሰዎች ብዙ ስራዎች ተስተጓጉሎ ነው ያሉት። አንደኛ ከዚህ ነባራዊ ሁኔታው ከዛ ጋር ተያይዞ ኤምባሲዎችም ኢንሹራንስ ካምፓኒዎችም የሚያወጡት የትራቭል ዋርኒንጉ ፕላስ ደግሞ አንተም ኮንፊደንት ሆነ ሰርቭ ለማድረግም ነባራዊ ሁኔታዎችን ጥቅማ ባለማድረጋቸው በፋይናንሽል ዙሪያ በጣም ከባድ የሆነ ነገር ነው ያለው። በዚህ በቱሪዝም ሴክተር ላይ ተሰማራ ያለው አንዳንዶቹ በጣም እንደውም ከዛም ከፋይናንሽል ክራይሲሱ ከፋይናንሽልም ያለፈ ነገር ያለባቸው ግለሰቦችም ድርጅቶችም አሉ። ግን አጠቃላይ እንደ ሀገሪቱ ስታየው ደግሞ በብዙ መልኩ ተመሳሳይ ነገር ነው ያለው። ያው ኢኮኖሚው የተሳሰረ ተያያዘ ስለሆነ አንዱ ጋር የሚለው ኢፌክት ሌላኛው ጋር ምድር የሚያደርግ አለ። ይሄ የውጭው እንደዚህ አሁን እንጂ በሀገር ውስጥ ደግሞ ብታየው የተወሰነ ዲያስፖራም የተወሰኑ ከአዲስ አበባ ወጣ ያሉ ሎጆችም ሆቴሎችም ደግሞ ጥሩ እየተንቀሳቀሱ ያሉበት አሉ። በይበልጥ ግን እኛ በዚህ የውጭ ቱሪስቶችን ተቀብለን ብናስተናግድ ከበድ ያለ የፋይናንሻል ጥቅም ያለብን ማለት ይቻላል።
በዚህ መንፈስ ነው አዲስ አመትን የምትቀበሉት ማለት ነው?
አዲስ አመትን ይህኛውን ሸኝተን ተስፋውን እየጠበቅን ለመሄድ ነው። አዲስ አመት ላይ ትንሽ ከባለፈው ጊዜ የተሻለ ሪኩዌስቶች ነበሩ። በተለይ ከኖቨምበር ለፐርሰናል አሁን ኖቨምበር ላይም ኦክቶበር ላይም እንቅስቃሴዎች ነበሩና እነዛ ይሳካሉ የሚል እምነት አለኝ። በነገራችን ላይ የሱዳን ኢፌክቱ ራሱ ኢትዮጵያ ላይ አጥልቷል። ያ ማለት ምንድን ነው? ከዚህ በቀደም በክትለኛ የክሮስ ካንትሪ የሚባል አለ። ካይሮ ቱ ኬፕ ታውን በጣም ፌመስ የሆነ ሩት ነው። ሰዎች ድራይቭ እያደረጉ ይሄዳሉ፣ በሞተር ይሄዳሉ እና ከካይሮ ተነስተው ሱዳን አቋርጦ ኢትዮጵያን፣ ኬንያን እያለም ይሄዳል እና በዚህ በጣም ፌመስ ነው ይሄ ትልቁ ሩቱ። እሱ የሱዳን ኮንፍሊክት መነሳቱ ኮምፕሊትሊ ብሎክ አድርጎታል እዛ። አሁን ኒው ሩት ነው። ያ ሩት ደግሞ ምንድን ነው? ጅቡቲ መሰች የሚያደርገው። ለዛ ደግሞ ምን ይፈልጋል? ወደ ሳውዲ ሄደው ከሳውዲ ሺፕ አድርገው እነዚህ ቬሂክሎቻቸውን ወደ ጅቡቲ፣ ከጅቡቲ የተነስተው እና ትንሽ ኮስት ይሆናል እና የእኛም ብቻ ሳይሆን የጎረቤት ሀገርም በተለይ ይሄ ክሮስ ካንትሪ የሚባለው ወርልድ ዋይድ በጣም ፌመስ የሆነ ነው። በነገራችን ላይ የክሮስ ካንትሪ
ምን ያህል ሰው ይመጣበታል? ምን ያህል ሰው እንግዲህ በየብስ አሁን እንደ እርስዎ እንደነገሩኝ ከላይ ከግብጽ ተነስተው በሱዳን አድርገው በኢትዮጵያ አድርገው ነው ወደታች የሚወርዱት ነው ያሉኝ። እና ምን ያህል ሰዎች ይጠቀሙበት ነበረ? ከዚህ ቤት ምን ያህል ቱሪስቶች ይመጣሉ? በዚህ አንጻር
አክቹዋሊ ይህን ያክል ቁጥር ለማለት ስታቲስቲክሱ የለኝም እኔ። እኛን ግን አሁን እኛ
በርካታ ናቸው።
17 ሰዎች በግሩፕ ነው። በነገራችን ላይ አቅም ያላቸው ሰዎች ናቸው ኦቨርላንድ መሄድ የሚችሉት። አቅም አንደኛ ከገንዘብ ሌላኛው ከጊዜ ነው። ገብቷል። አንዳንዱ 3 ወር ነው ትራቭል የሚያደርገው፣ አንዳንዱ 6 ወር ትራቭል የሚያደርጋል። ግን እነዚህ እንትን ሲያደርግ ምንም አንድ ወር የሚያደርጋል። እና አንደኛ ያንን ኢኩፕመንት ሊኖረው ያስፈልጋል፣ ዌል ስታፍድ የሆነ ኢኩፕመንት። ሁለተኛ ጊዜ ያስፈልገዋል። ሶስተኛ ደግሞ ፋይናንስም ያንን የሚያስኬደው እንትን። እና አንዳንድ ጊዜ 17 ሰዎች ያስተናገድበት አለ። አንዳንድ የኔ ጓደኞች ደግሞ ሌሎችም 30 ሰው በዚህ ሩት የተስተናገዱበት አለ። እንደዚህ ደግሞ ሞተረኞች በተለይ አዳዲስ ሞተሮች ሲወጡ እንደ ቴስት ሩት ነው የሚጠቀሙበት። የኢትዮጵያው ደግሞ አድቫንቴጁ ምንድን ነው? የተለያየ ላንድስኬፖች አሉት። ለምሳሌ አባይ ነው ወጥተህ ስትወጣ ገብተህ አባይን ስታቋረጣቸው ወጥተህ ስትወጣ ደጀን የሚጠብቅብን ላንድ አለ። ወደዚህ ስትመጣ ሰላሌ ፕሌን ላንድ ነው እና ያ በጣም ፌመስ ነው። ከሳውዲ አረቢያ፣ ጀርመን፣ ሆላንድ እነዚህ በጣም ጣሊያን፣ በተለይ ጣሊያኖች ይህንን ሩት ይጠቀሙበት ነበር እና ግን ከባለፈው ጊዜ ጀምሮ ይሄ ነገር በጣም ኦልሞስት ቆመ፣ እሱ ቆሟል። ምክንያቱም ሴፍ ስላልሆነ በዛ ጋር ማለፍ ስለማይችል ምንድን ነው ልል የፈለግኩት የእኛም ነባራዊ ሁኔታ እንዳለ ሁሉ የጎረቤት ሀገር ኢንፍሉዌንሱ እንትን አድርጎታል። የእኛ ኮንፍሊክት እንዳለ ሁሉ ሳብሪ ያደርጉ ነበር። በተለይ የትግራይ ጦርነት ብያለ ስቲል በመተማ ገብተው በሞያሌ የሚወጣ በሞያሌ ገብተው በመተማ የሚወጣ ነበረ።
በአማራ ውስጥ አካባቢ ያለው በአማራ ክልል አካባቢ ያለው ስሚት አልጎዳውም ይህን መስመር
አብሶሉት ምንም ይህ እኮ እንትን የሚያደርጋስ ቱሪዝም ያለ ሰላም የሚሆን ነገር የለም። ሰላም በሌለበት ቱሪስቱ አይደለም አንተ ራስህ አምና እንግዳ ወደዛ ቦታ ይዛት ሄደ። ለምን ከጀርባ ብዙ ነገር ያለ ሀገርን ተሸክምን ምትል ኤኒቲንግ ቱሪስቱ ላይ አንድ ነገር ቢደርስ ኃላፊነቱም አለብህ ለሀገርም እንትን የሚያደርገው ነገር አለ እና መሰል ነገሮች መኖራቸው ፍሬንስ አለው። ለምሳሌ ባለፈው እኔ ኮሌጅ ላይ ነበርኩኝ እና አንድ የጣሊያን ግሩፕ አግኝቻቸው ነበረ ነሐሴ 16 ወደ 17 የሚሆኑ እና እንዴት መጣችሁ ብዬ ነበር። አጋጣሚ እኔም በለ በሆነ ጉዳይ ዛ ነበር ምን እንዴት መጣችሁ ስላቸው ላሊበላ ስለዘጋብን ኦልተርኔቲቭ ለመስጠት ለሰዎቹ ኢስት ሩት ሄደ። ከዛም በእግረ መንገዱ ቸርችም ስለሚወዱ ኩልቢን አስገባናቸው አለ። ይሄ ምንድን ነው? እዛ አካባቢ የነበረው ሁኔታ አስገዳጅ የሆነን ኦልተርኔቲቭ እንድትጠቀም ያደርግሃል።
አማራጭ ማለት
አዎ። ይሄ ግን አማራጭ ፈልገው ሳይሆን በቃ ኮምፐንሴት ለማድረግ እነሱም አንደኛ ጊዜያቸውን ረጅም ጊዜ እንትን አድርገው ያደረጉት ነበረ። እንደዚሁም ደግሞ እኔም ደግሞ ፐርሰናሊ የዶሜስቲክ እንግዶች ነበሩ እና ላሊበላ ወረድ ፍላይቱ እንዳ ቡክ ተደርጎ ነበረ። ፍላይቱ ተቋረጠ ሲባል ሌላኛውን ወደ 40 ምንጭ የላኳቸው የዶሜስቲክ የሀገር ውስጥ ቱሪስቶችም አሉ እና ሰላማ ነው መኖሩ የሚያስተጓጉላቸው ነገሮች ይኖራሉ። ይበልጡን ግን አሁን እንደ ኢትዮጵያ እየተቸገርንበት ያለው በተለይ ቱሪዝም ሚኒስቴር አካባቢ ላይ ካውንተር ኢንፎርሜሽን የመስራቱ ነገር ለምሳሌ ላሊበላ 2-3 ቀን ተዘግቶ ከዛ ሲከፈት ተከፍተዋል እንደዚህ ሆኗል የማድረጉን መረጃውን የማሰራጨቱን ነገር ላይ ትንሽ ደካማ ነን። ያም በመሆኑ እነዚህ ኤምባሲዎች ሌሎችም የሚያወጡን ትራቭል ዋርኒንግ ሆልድ አድርገው እንትን ያደርጉታል እንጂ ሰላም አለመኖሩ እንደሚጎዳ ሙሉ ከሰላም ጋር ተያይዞ የሚወጣ ኢንፎርሜሽን ግን የበለጠ ግን ነው የሚያደርገን።
ወደ መነሻችን እንመለስና አሁን ይሄ የጊዜ የአዲስ ዓመት ነው ለኢትዮጵያ ለአገር ውስጥም ሆነ ለውጭ ቱሪስቶች ምን ያህል አመቺ ጊዜ ነበረ? በቱሪዝም አይን ሊታይ የሚችል ጊዜ ነበር ይሄ ወቅት?
በኢትዮጵያ ውስጥ ካሉ የፒክ ሲዝን ከሚባሉባቸው ደግሞ አይዲያል የቱሪስት ሲዝን የሚባሉት አንደኛው የዚህ የመስከረም ወሩ ነው። ሁለተኛው የዚህ የጥር ወሩ ነው። በዚህ ከገና ጋር ላሊበላ ላይ ከጥምቀት ጋር የተያዘው የዚህ የመስከረም ወር ደግሞ በተለይ ሳውዝ ሩት ለምትሰራ ከሆነ በተለያየ ቦታ ለምሳሌ ዶርዜ ላይ ያለው መስቀል እና የአዲስ አመት ልዋጭ በወላይታ ባህድያ የተለያየ ቦታዎች አሉ እና የሳውዝ ሩት ምንል የኢትዮጵያ ሳውዘን ሩቱ ሞሮ አንትሮፖሎጂ ካልቸር ነገር ነው። እስከታች ድረስ እስከ ኦሞባል እስከ ናመረን ድረስ ያለው እና የሳውዘን ሩቱ ይሄ ፒክሱ ይዙ ነው። በዚህ አጋጣሚ በተለይ ስፓኒሾች፣ ፖርቹጋሎች፣ ጣሊያኖች አይደሉ ከዩሮፕ ቤታቸውንም ያከራዩ በተለያዩ ምናናቅም ከኦገስት ጀምሮ ያለውን በጣም ይጠቀሙበታል። ከኦገስት ከሴፕቴምበር መጨረሻ ያለውን በተለይም የሳውዘን ሩቱን ነው ይህን የሚያደርጉት። አንደኛ ኤሪያው ግሪን ነው። ሁለተኛ አንዳንድ ቦታዎች ላይ ባህላዊ ክንውኖች አሉ። እነዛ ባህላዊ ክንውኖች ላድርጋቸው ብለን የምታደርጋቸው ሳይሆን ለዛ ራሱ ብዙ ወቅቱን ጠብቆ የሚሆኑ ናቸው። ስለዚህ ሳውዝ ዌስት ያሉት ዩሮፒያኖች ፕሪፈር ያደረጉታል ይህን ወቅት ከኦገስት እስከ ሴፕቴምበር መጨረሻ ያለው እንደዚሁ ደግሞ መስከረም ላይ ከዛም ባሻገር የተለያዩ አውደ አመቶች አሉ። አዲስ አመቱ አለ። ጳጉሜ ራሷ በጣም እንትልች በነገራችን ላይ ገበያ በጣም 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 ትልቅ መስህብ ነው ለቱሪስቶች። የአውደ አመት ገበያ ደግሞ ምናልባት አንድ ለወይ አድማጮች ያውቁታል። በየቦታው ያለው እንቅስቃሴ፣ ዶሮ፣ በሬው፣ ሲዘቱ፣ ሙቭመንቱ በጣም እንትን ነው። እንግዲህ አሁኑ ለመጣ ሰው በጣም ነው እንትን ፋሲኔት የሚያደርገው። ታችም በተለይ ደግሞ ሙስ ስትሄድ ደግሞ ለምሳሌ ቀያፈር ላይ የሐሙስ ገበያ የሚባል አለ። እንደዚሁ ደግሞ ዚመካ ላይ ማክሰኞ እና ቅዳሜ አለ። እነዚህ ገበያዎች ደግሞ የዛ የኦሞ ሸለቆ ያሉ ማህበረሰቦች ተሰባስቦ ኢንተራክት የሚያደርጉበት ስለሆነ በጣም በጣም ከለርፉል ነው፣ ቫይብራንት ነው እንትን የሚያደርገው እና በዓላት አንደኛ ከገበያ፣ ሁለተኛ ከበዓል አከባበሩ። የበዓላት ቀን በአብዛኛው ከተማ ላይ ስትወጣ ሰው ነጭ ለብሶ ስማይሊንግ የሆነ ፌስ ኖሮት ነው እንትን የሚያደርገው። መስቀል ጋር ስትመጣ መስቀልም ደግሞ እንደ ይሁ በጣም እንትን ነው። እስከ ዛሬ ባለው ሁኔታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጋና ይግባት እና ያለው ድባብ የሚታየው ነገር በጣም ደስ የሚል ነገር አለ። እሱም ተከትሎ ደግሞ በሳምንቱ ደግሞ የረጃ ደግሞ አለ ታንክስጊቪንግ። እሱ ደግሞ ሌላኛው እንትን ነው ግብአት እና መገለጫ ነገሮች እና ይህ ወቅት ለብዙ የውጭ ቱሪስቶችም እንደዚሁም ደግሞ የኛ የሆኑት እንደ አስፖራዎቻችን የሀገር ቱሪስቶችም ብዙ የሚንቀሳቀሱበት ነው እና ስለዚህ ይሄ ወር ይሄ በተለይ መስከረም ወሩ ኒው ይሩ ከኢትዮጵያ ውስጥ ካሉ ሁለቱ ፒክ ሲዝኖች አንዱ የምንጠቅሰው ነው ማለት ነው።
በጣም አመሰግናለሁ።
ደረጀ እንግዳህን አቶ አሸናፊ ካሳን እጅግ አድርገን እናመሰግናለን። በዚሁ የአሮጌው የ2015 ዓመተ ምህረት የመጨረሻ መሰናዷችንን ወደ ማጠቃለሉ እየተቃረብን ይመስለኛል። ከመሰናበታችን በፊት ግን አሁንም አዲሱ ዓመት የበረከት የፍቅር የሰላም እንዲሆንልን እየተመኘን ሌላ ሞቅ ያለ ዜማን ጋብዝ።
አዎ አዲሱ 2016 ዓመተ ምህረት መልካሙን ብቻ ይዞ እንዲመጣ እየተመኘን ታደሰ መከተ እንኳን አደረሰን እያለ የሚጫወተውን ሙዚቃ እንጋብዝ።
አውዳመት ሲመጣ በጣም በሩባንጆ መቀደማ ጉባቤ በጉያ ዶሮ የሳናት
Let me know.
አድማጮች በዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁና መሰግናለን። መልካም አዲስ አመት። ደህና ደሩ።